የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ
ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ መስከረም 14 2012 ዓ.ም ነው። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል
በተሸኘው ዓመት በሁከትና በጥብጥ ላይ ተሳትፈዋል ብሎ የጠረጠራቸውን ከ1000 በላይ ግለሰቦች መክሰሱን ጠቅላይ አቃቤ ሕግ አስታወቀ።
አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን ለመደበቅ የሚደረገው ሙከራዎች ቀላል አይደሉም።
የኢፌዴሪ ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ናቸው። በምሽቱ ከሚቀርቡ ዘገባዎች ባንዱ ይሰማሉ። በሌላ ዘገባ ወደ መቀሌ እናቀናና ገበያው የደራለትን የመንገድ ላይ ምግብ ቤት እንጎበኛለን።
ብዙ ሰው እንደዚህ አይነት ለመስራት አስበናል ስንለው ከብዳል ትንሽ አልተለመደ ምናምን ይልሃል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን።
አጋዚ ገብረ መድህንን ነው የሰማ ነው። ከወንድሙ ጋር በመሆን ከመቀሌ ጎዳናዎች በአንዱ ላይ በፍጥነት የሚደርሱ ምግቦችን ይሸጣሉ። ሙሉ ቆይታቸውን በምሽቱ እናስደምጣችኋለን። ከዚህ በተጨማሪ ከሰሞኑ በማህበራዊ መገናኛዎች ላይ እጁ ወደ ኋላ ታስሮ በታጣቂዎች ተከቦ የሚታየውን ወጣት የተመለከተ ዘገባም አለን።
ከተቀረው ዓለም የተሰባሰቡ ወሬዎች እንዲሁም የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን።
በሐረሪ ክልል የሚገኘው የአው አብዳሌ ማህበረሰብ የትምህርት ተቋም በይዞታው ውስጥ በሚፈጸም ህገወጥ የመሬት ወረራ የተነሳ የመማር ማስተማር ስራ መጀመር አልቻልኩም አለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም በህገወጥ መሬት ወረራው እየተቸገርኩ ነው ብላለች። የትምህርት ቤቱ ርዕሰ መምህር የሆኑት አቶ ሙራድ አብዲ ሀቢብ በትምህርት ኢንስቲትዩቱ የመሬት ይዞታ ላይ እየተከናወነ ያለው ህገወጥ የመሬት ወረራ እንደ ሌሎቹ የሀገሪቱ ትምህርት ቤቶች መስከረም 12 ቀን ላይ ትምህርት እንዳይጀምሩ እንዳደረጋቸው ተናግረዋል። በተመሳሳይ በሐረር ከተማ የሚገኙት የስላሴ፣ የሚካኤል እና ጊዮርጊስ አብያተ ክርስቲያናት ይዞታዎችም በህገ ወጥ መሬት ወረራ እየተያዙ መሆናቸውን ቤተ ክርስቲያኒቱ አስታውቃለች። የሐረር መካነ ስላሴ ካቴድራልና የሸንኮር ደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪና በቤተ ክርስቲያኗ ላይ የተፈጠረውን ህገ ወጥ የመሬት ወረራ ችግር ለመፍታት የተቋቋመው ኮሚቴ ሰብሳቢ የሆኑት አቶ መልአከ ሰላም ጥበቡ መልአኩ በሶስቱ አብያተ ክርስቲያናት አሉ ያላቸውን የመሬት ወረራዎች አስረድተዋል። ኮማንደር አብዲ ኢብራሂም የሐረሪ ክልል የወንጀል መከላከል ትራፊክ ቁጥጥር ዳይሬክተር በአሁኑ ሰዓት ህገ ወጥ የመሬት ወረራ የክልሉ ጸጥታ ምክር ቤት ቀዳሚ አጀንዳ ሆኖ መርሃ ግብር ተዘጋጅቶለት እየተሰራበት ነው ይላሉ። ዘገባውን ያደረሰን አዲስ ቸኮል ነው።
የመቀለ ከተማን የንጹህ ውሃ ችግር ያቃልላል የተባለ ፕሮጀክት ትናንት ተጀምሯል። ይህ የግባ የመጠጥ ውሃ ፕሮጀክት የሚገነባው ከቻይና በተገኘ ብድር መሆኑም ተገልጿል። የግባ የመጠጥ ውሃ ፕሮጀክትን ስራ ትናንት በይፋ ያስጀመሩት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልና በኢትዮጵያ የቻይና አምባሳደር ቲንጂን ናቸው። ዘገባውን ያደረሰን አለም ፍስሐ ነው።
የብሪታንያው ጠቅላይ ፍርድ ቤት ፓርላማውን ማገዳቸውን ህገ ወጥ ተግባር ነው ብሎ ትላንት ውሳኔ መስጠቱን ተከትሎ ጠቅላይ ሚኒስትር ቦሪስ ጆንሰን የገጠማቸው የፖለቲካ ውድቀት እየታገሉ ናቸው። የጠቅላይ ፍርድ ቤቱ ውሳኔ ተከትሎ ዛሬ የምክር ቤቱ አባላቱ ወደ ስራቸው ተመልሰዋል። ጆንሰን ይውረዱ የሚለው ጥሪም እየተበራከተ መጥቷል። ትላንት በኒውዮርክ የተባበሩት መንግስታት ጠቅላይ ጉባኤ ጎን ከፕሬዚዳንት ትራምፕ ጋር የተገኙት ጆንሰን አልበገር ባይነታቸውን አሳይተዋል። በሀገራችን ዳኞች እናከብራለን፣ ፍርድ ቤቱን እናከብራለን። ነገር ግን በውሳኔያቸው በጥልቅ አልስማማም። እውነቱን ለመናገር ከአውሮፓ ህብረት በመውጣታችን መግፋት አለብን ብለዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት በተባበሩት መንግስታት ድርጅት 74ኛው ጠቅላይ ጉባኤ ላይ ባደረጉት ንግግር ኢራንን ቀንደኛዋ የዓለም አደጋ ሲሉ ገልጸዋታል። ዛሬ ደግሞ የኢራን ፕሬዚዳንት ሐሰን ሩሃኒ ደግሞ ተራቸውን ጠብቀው በጠቅላላ ጉባኤው ላይ ንግግር ያደርጋሉ ተብሎ ይጠበቃል። ሌሎች መሪዎች የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንና የጀርመኗ ቻንስለር አንግላ መርክልን ጨምሮ በአሁኑ ወቅት በሁለቱ ሀገሮች መካከል ያለው ውጥረት እንዲረግብ ሚስተር ትራምፕና ፕሬዚዳንት ሮሃኒ ከጠቅላላ ጉባኤው ጎን ተገኝተው እንዲነጋገሩ ሲወተውቱ ቆይተዋል። አድማጮች፣ ለአሁን ያዝናቸው አጫጭር ዜናዎች እነዚህ ናቸው። ዝርዝር ያለው ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅን ነው እያዳመጣችሁ ያላችሁት። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በተሸኘው 2011 ዓ ም በተለያዩ ክልሎች በተፈጠሩ ሁከቶችና ግጭቶች ውስጥ ተሳትፈዋል ተብለው የተጠረጠሩ ከ1300 በላይ ሰዎችን መክሰሱን የኢፌዴሪ ጠቅላይ አቃቢ ሕግ አስታውቋል።
በግጭት ከ1000 በላይ ሰዎች እንደተገደሉና በቢሊየን ብር የሚገመት ንብረት መውደሙን ያወሳው ጠቅላይ አቃቤ ሕግ ከከሰሳቸው ግለሰቦች መካከል የተወሰኑትን ሰዎች ፖለቲካዊ ምልከታቸውና የብሔር ማንነታቸውን እንደ ከለላ በመጠቀም ከሕግ ተጠያቂነት ለመሸሽ የሚያደርጉት ሙከራ ፈተና እንደሆነበት ተናግሯል። ሀብታሙ ስዩም በዚህ ጉዳይ ላይ ዘገባ አሰናድቷል።
የኢፌዴሪ ጠቅላይ አቃቢ ሕግ የተሸኘውን ዓመት አስመልክቶ የሰጠውን ማብራሪያ ለተመለከተ 2011 ዓ ም በበርካታ ኢትዮጵያውያን ደጅ ሰቆቃና ጥፋትን ትቶ የማለፉን ነገር ለመረዳት ይቀለዋል።
በሁሉም ክልሎች በተፈጠረው ሁከትና ብጥብጥ ኦልሞስት ወደ 1229 ሰው ህይወት ያለፈ ሲሆን በሌላ በኩል ደግሞ 1393 ሰው ቀላልና ከባድ የአካል ጉዳት ደርሶበታል። ከአካባቢ መፈናቀልን፣ የንብረት ውድመትን እዚህ በርካታ ግምት በተለይም እስከ 2 ቢሊዮን በላይ የሚሆኑ የንብረት ማውደም ተግባራቶች የተፈጸሙበት ሁኔታ ነው ያለው።
አቶ ዝናቡ ቱሉ ናቸው የኢፌዴሪ ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ። ከአሜሪካ ድምፅ ጋር ባደረጉት ቆይታ የተጠቀሱትን ሰብአዊ ጥፋቶች በመፈጸም የተጠረጠሩ ግለሰቦችን ለህግ የማቅረብ እርምጃ እንደተጀመረም ተናግረዋል። ከ1300 በላይ ተጠርጣሪዎች ላይ ክስ ከፍተናል ያሉት አቶ ዝናቡ ከነዚህ መካከል በቁጥጥር ስር የዋሉት 645 እንደሆኑ፣ ቀሪዎቹም በተመሳሳይ በቁጥጥር ስር ውለው ለፍርድ ለማቅረብ መስሪያ ቤታቸው እየጣረ እንደሆነ ያስረዳሉ። ይሄ ጥረት ግን የራሱ ፈተና አለው። ኃላፊው እንደሚናገሩት የፖለቲካ ምልከታቸውና የብሔር ማንነታቸውን ከለል አድርገው ከተጠያቂነት ለማምለጥ የሚጥሩ ግለሰቦች ጉዳይ ከፈተናዎች መካከል አንዱ ነው።
አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን በመደበቅ እኔ ምንም ሰርቼ አይደለም፣ የዚህ ብሔር አባል ስለሆንኩ ነው፣ እኔ የዚህ ፖለቲካ አባል ስለሆንኩ ነው፣ እኔ የዚህ አደረጃጀት አባል ስለሆንኩ ነው፣ እኔ እንደዚህ ስለሆንኩ ነው የሚል ያልተገባ ሁኔታ ራሱን በሆነ ሼል ውስጥ አስቀምጠው ለመደበቅ የሚደረገው ሙከራዎች ቀላል አይደለም። ይሄ ደግሞ እንዲከብድን ካደረጋቸው ጉዳዮች አንዱ በአንዳንድ ቦታዎች እንደዚህ አይነት ችግሮች ውስጥ የተሳተፉ የመንግስት ከፍተኛ የመንግስት መዋቅር የሚመሩት አካላትን ጭምር በመሆናቸው በቀላሉ ተጠርጣሪዎቹን ለሕግ ማቅረብ ጉዳይ ላይ ራሱ ውስብስብ ያደረገበት ሁኔታ ነው ያለው። ይህ ትልቅ ፈተናና ተግዳሮት ሆኖ ነው የባለፈው ዓመት ያለፍ ነው።
በመቶዎች የሚቆጠሩ ተጠርጣሪዎችን ተሳትፎ በመለየትና በመመርመር ሂደት ወቅት ተጠርጣሪዎቹ ሰብአዊ ክብራቸው ሳይገፈፍ፣ የሕግ ክልላቸው ሳይዛነፍ ስለመመርመራቸው መጠየቅ አይቀሬ ነው።
የዜጎች ሰብአዊ መብታቸውን የማክበር ህገ መንግስታችንን በግልጽ የሚያስቀምጣቸው ጉዳዮች ስላሉ እሱም በጥብቅ ዲስፕሊን የማክበር ዓለም አቀፍ ኢትዮጵያ የተቀበለቻቸውን በተለይ ሰብአዊ መብት ከማክበር አንጻር ያሉትን የድንጋጌዎችን በሙሉ በማክበር ረገድ ሰፊ እንቅስቃሴ ነው የጀመርነው።
አቶ ዝናቡ ቱሉ በአዲሱ ዓመት ቀሪ ተጠርጣሪዎችን በቁጥጥር ስር ከመዋል ጥረት ጋር ክስ ተመስርቶባቸው አንዳንዴም የፍርድ ውሳኔ ተሰጧቸው የሚጠፉ ግለሰቦችን ለመቆጣጠር የሚያስችል የማህበረሰብ ማስገንዘቢያ ትምህርት ለመስጠት እንደታቀደም ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ከሰሞኑ በማህበራዊ መገናኛ አውታሮች ላይ እጅ ወደ ኋላ ታስሮና መሳሪያ ባነገቡ ሰዎች ተከቦ የሚታይ ወጣት ፎቶ ተሰራጭቶ እንደነበር ይታወሳል።
በምስሉ ላይ የሚታየው ወጣት ወንድሜ ነው ያሉ በምዕራብ ወለጋ አይራ ወረዳ የሚኖሩ ሰው ወጣቱ በጸጥታ ኃይሎች መገደሉን ለቪኦኤ አስታውቀዋል። የአይራ ወረዳ ጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ሲል ተሟግቷል። ሙክታር ጀማል ዝርዝር አለው።
ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ የኦሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህን ተከትሎ የአሜሪካ ድምፅ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምፅ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮምሳ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደቆየ ነው የሚናገረው። ነገር ግን በአጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አሰቃይተው ገለዋል ሲል ለአሜሪካ ድምፅ ተናግረዋል።
ሙሳንኩ መካንዛይ ገመሱ ጋር ሙሳ ጀረማ ጉያሮቢ ደርቢያል ከንከን ሰትበሪው ሄዳቸው ተሞቱማዲኒ ቀበሜ ከራረት ሬበማ ቱላሬ በከራረ ገንገሻ ማልጀቻ ተበቻ ገረዋ ጅረ ፖሊሲ ፊቴሰኒ
ስሙ ገመቹ ጋር ሙሳ ይባላል። ባለፈው ሮብ ምሽት ለሐሙስ አጥቢያ በመንግሥት ታጣቂዎች ተይዞ መንገድ ላይ እየተደበደበ መሬት ላይ እየተጎተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽሕፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ 12 ኪሎ ሜትር ርቀት ላይ ጫካ ውስጥ ገለው ጣሉት ነበር ያሉት ወንድሙ። ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው። እኛ ሬሳውን ያገኘነው አርብ ዕለት ወደ 4 ሰዓት ገደማ ነው። እስከ 7 ሰዓት ሬሳውን ወደ አካባቢያችን አደረስን። ወደ 10 ሰዓት ገደማ የቀብር ስነ ስርዓቱ ተፈጸመ። ይህንን ነገር ያደረጉት እንደ ሰማነው የወረዳው የጸጥታ አካላቶች ናቸው። ሚኒሻና የአካባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአካባቢ ሚኒሻዎች ናቸው በቂም በቀል በጣም አምርረው ሲጎዱት እንደነበረ የሰማሁት። በተለይ የቀበሌ ሚኒሻዎች ነው ያሉት። የገመቹ ወንድም በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየትን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግሥት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንም ቢሆኑ ማን በሕግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምፅ የአይራ ወረዳ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ዮናስ በቀለን አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን፣ ነገር ግን ለማምለጥ ሙከራ ሲያደርግ እንደ ተገደለን የሚያነሱት በአይራ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደ ማንኛውም ሰው ተለቆ ነፃ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ችሏል።
እንዲሁም ቃመነ ጌኛር ካበው ያሊ ጎዴ ተርካንፊና ከተሳረት ብረተኔ ካቡር አብዱያ ለሙጢ ከኒ ልቡን ሳደርግ
አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አድርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረ ነው የሚናገሩት። ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ እድል እንዲያገኝና ለሞት እንዲበቃ ተደረገ ስል አቶ ዮናስን ጠይቄያቸዋለሁ።
ጫካት ጌሴ ጅሩ ጫካን ስልሞ ጫካ እዶ ሸከሙዳ እዶ ሁኒ የቴ ጅሩ መኪናት ሩካሱ ቃመ ነገኛ ጄሳ ጅሩዳ ናኑ ሰነገዬ ቁነንቲ ጀራ ወጅዋን ቀቡ
እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የስጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከነሱ ጋር ቀድሞኑ ግንኙነት ነበረው። በዚህ መሃል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። ባጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር ይህ ሰው ጨካኝና በጣም አስቸጋሪ ሰው ነበር። ከማስቸገሩ የተነሳ እርምጃ ተወሰደበት። ከዛ ነፍሱ ሊያልፍ ይችላል።
ቀበሜ ሩቁታሜ ቀበሜ ቷና አከጀለገሉ ካያለሜ አከተሳጋ ነሚሙሉ ቡንሳንደርባ ካናፊ ሩቡንሳደርቡ ደንደያቹር።
የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንም ቢሆኑ ለህግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአካባቢው የጸጥታ አካላት አሁንም ድረስ ማንም ለህግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። ከኢትዮጵያ በጉዲፈቻ በአሜሪካዊ ቤተሰቦች ተወስደ ያደገችው ኢትዮጵያዊቷ ዲዛይነር አባይ ሸልዝ ወደ ትውልድ አገሯ ከዓመታት በፊት ተመልሳ የጥሬ ዕቃዎች፣ የመስሪያ ቦታ መሳሪያዎች፣ የዲዛይን ቴክኒሽያኖችና ቴክኒኮችና ሌሎችንም ጥናት ማድረጓን ትናገራለች። ጥናቷን ስጨርስም ዛፍ የተሰኘ የቆዳ ቦርሳ አምራች ድርጅት ከፍታ ከደርዘን በላይ ሴት ሰራተኞችን ቀጥራ እየሰራች ትገኛለች። በዋሽንግተን ዲሲ ከሰሞኑ አንድ አውደ ርዕይ አቅርባ ነበረ። የቪዎቹ ሃይዲ አዳምስና አቢሰን በዚያ ተገኝተው ያጠናቀሩትን ኤደን ገረመው ወደ አማርኛ መልሰዋለች።
I started the business about 5.5 years ago. I've always wanted to go back to my home country, Ethiopia, because I left the country when I was about.
ይሄንን ንግድ የጀመርኩት ከአምስት ዓመት በፊት ነው። ሁልጊዜ ወደ ተወለድኩባት ሀገር ወደ ኢትዮጵያ መመለስ ፈልግ ነበር። ምክንያቱም ከሀገሬ ወጣሁት የ11 ዓመት ልጅ እያለሁ ነበር። ስለዚህ ሁልጊዜ ከሀገሬ ጋር የሆነ ቁርኝት ነበረኝ። እናም በኢኮኖሚው ላይ በማውቀው መንገድ ለመሳተፍ ፈልግ ነበር። ስለዚህ ለኔ ይሄ ፍቅርና የሁኔታዎች መመቻቸት የፈጠሩት ነው። በቆዳ ኢንዱስትሪ ውስጥ የተመቻቸ ነገር አየሁ። እኔ ደግሞ ምርቶችን መፍጠር ላይ ፍቅሩ ነበረኝ። ዋጋ ያለው ትርጉም ያለው ነገር በትክክል የአገሪቷን ምጣኔ ሀብት ሊያሳድግ የሚችለው ነገር የአገሪቱን ሀብትና ችሎታ ያላቸውን ሰዎች መጠቀም ነው። እንደዛ ነው ቀጣይነት ያለው ስራ መስራት የሚቻለው። ያ ደግሞ ለኔ መሰረታዊ ጉዳይ ነው። እንደሚመስለኝ ሁሌም የራሴን ነገር ለመጀመር አስብ ነበር። ይሄ ከቤተሰባችን የመጣ ነው። ያ ስሜት ለረጅም ጊዜ ነበረኝ ማለት እችላለሁ።
አባይ ሹልዝ and I am the founder and creative director of ZAF.
አባይ ሹልዝ እባላለሁ። የዛፍ ቦርሳዎች መስራችና የፈጠራ ዳይሬክተር ነኝ። ለዛፍ ቦርሳዎች የምመኘው ነገር ቢኖር ዛፍን ግዙፍ አፍሪካዊ የንግድ ምልክት ማድረግ ነው።
I got connected to Abai during my time in Addis Ababa. Foremost what attracted me was the design aesthetic.
መታሰቢያ ዩሴፍ እባላለሁ። የአዲስ አበባ የዲዛይን ሳምንት መስራች ነኝ። ከአባይ ጋር በአዲስ አበባ ቆይታዬ ነው የምንተዋወቀው። በጣም የማረከኝ ነገር ቢኖር ዲዛይኖቿ ናቸው። በጥራት የተሰራም ነው። ከምርቱ በስተጀርባ ያለው በኢትዮጵያ የተሰራ በአፍሪካ የተሰራ የሚለው ፍልስፍናና ቋሚነት ያለው በመሆኑ በተለይ ሴቶችን በመደገፉ በጣም ይማርካል።
We have a team of about 18 artisans that we directly employ and then indirectly we employ a lot more.
ወደ 18 የሚጠጉ የእደ ጥበብ ባለሙያዎች በቋሚነት አሉ። እና ደግሞ በተዘዋዋሪ መንገድ የሚያግዙን ብዙዎችም አሉ።
For the last 5 years I've worked with amazing African women in my team.
ላለፉት 5 ዓመታት ድንቅ ከሆኑ አፍሪካዊ ሴቶች ጋር ሰርቻለሁ። ሴቶችን ከሀዘኔታ ተነስተን መቅጠር አለብን ብዬ አምናለሁ። ከልቤ ሴቶች ለስራው ዋጋ ያለው ነገር ያበረክታሉ ብዬ አምናለሁ። ምክንያቱም ሴቶች በሚያደርጓቸው ነገሮች ቁርጠኛ ናቸው፣ ታማኝ ናቸው፣ ኃላፊነትና ተነሳሽነት አላቸው። በቤታቸው ውስጥም ትልቅ ኃላፊነትን ይወስዳሉ። በዚህም ምክንያት ስራቸውን በቁም ነገር ነው የሚያዩት።
Usually, you know, when it's something made in a developing country, or like especially in Africa, there is a stereotype of the premium quality products are not.
ብዙ ጊዜ ከታዳጊ ሀገሮች በተለይም ከአፍሪካ የሚመጡ ቃዎች ላይ የተጣለ የተሳሳተ አመለካከት አለ። ጥራት ያላቸው ምርቶች ከአፍሪካ ይመጡም ተብሎ ይታሰባል። ይሄንን ነው ለናሳየ ምን ሞከረው። የኛ ምርት ይሄንን ሲያዩ ሰዎች አመለካከታቸው ይቀየራል። ሰዎች መግዛት የሚወዳቸው የሚጠቀሙባቸው ጥራት ያላቸው ምርቶችን ማምረት እንችላለን።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀጣዩ መሰናደው የዘጋቢዎች መስኮት ነው። ወዴት ነው ዛሬ የምናቀነው?
ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን። በዚያ የወንድማማቾቹ አጋዜና ፍጹም ገብረ መድህን እንተዋወቃለን። አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ የተመለከተው ሙልጌታ ጽብሃ ቀጣዩን አሰናድቶልናል።
አጋዜ ገብረመድህን ከአክሱም ዩኒቨርሲቲ በ2010 ዓ.ም ነበር በዲግሪ የተመረቀው። ወንድሙ ፍጹም ገብረመድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር። አጋዜ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ፣ ግን ሊያገኝ አልቻለም። ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ኩሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው አጋዜ የሚናገረው።
ኢንተርኔት ላይ እናይ ነበር እንደዚህ አይነት ፋስት ፉድ ትራኮች ሌላ ሀገሮች የተለመደ ነው። ጎግል እያደረግን እናይ ነበር ብዙ ጊዜ ና ሀሳቡ ነበረን። ከዛ ነው ወደ ተግባር የቀየር ነው እና ወደ ተግባር ስንቀይረው መጀመሪያ ትንሽ ቻለንጅ ነበረው። ብዙ ሰው እንደዚህ አይነት ለመስራት አስበናል ስንለው ከብዳል፣ ትንሽ አልተለመደ ምናምን ይልሃል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን።
ያጠራቀሙትን ብር እንዲሁም ብድር በመጨመር በ130,000 ብር ወጪ ተንቀሳቃሽ ኩሽና ሰርተው ምግብ በመቀለ ጎዳናዎች ማቅረብ ጀምረዋል። ስራውን ከጀመሩት 4 ወራት እንደሆነ የሚናገረው አጋዜ በአሁኑ ጊዜ ምርቱን እየተወደደ መሆኑ ይገልጻል።
ህብረተሰቡ ልክ የመጀመሪያ ቀን ስንጀምር ስጋት ነበረን። ህብረተሰቡ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስንጀምር በቃ ከአንዳንድ ብዙ ሰው መጣ እና ሳየው በጣም ንጽህና የእንትኗ የስትሪት ክችኗ የፍጡር አኳን አሰራርም በንጽህና ነው የተሰራቸው። ኤክስተርናሏ እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጡ ያለው እቃዎችን በንጽህና ነው የሚጠበቁት እና ሰዎች በጣም ወደውታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ፣ ቶሎ ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅሞ ይሄዳሉ። ታይማቸው ሴቭ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። የምናዘጋጀው ምግብ ፋስት ፉድ ነው። ፋስት ፉድ ማለት ላይክ በርገር፣ እነዚህ ቀለል ያሉ ሳንዶቾች ምናምን፣ ቁራት ሳንዶች ከቺዝ ጋር ምናምን ቶሎ የሚደርሱ ነገሮች። ቺፕስም አለን፣ ሼክም እናዘጋጃለን እና ፒዛ አለ። እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ። ካስተመሮች አሉ የተወሰኑ፣ ብዙ ሰዎች ይጠቀማሉ እና ብዙ ሰው ወደውታል። አዲስ ስራ ኢንተርፕረነር የስራ ፈጠራ በመሆኑ በዛ ላይ ሰዎች አቀባበሉ ደስ ይላል።
ፍጹም ገብረ መድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የእነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም በቀን ከመቶ በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብለዋል።
ውጭ መብላት ስማለን ብዙም እንትን አይደለም ነበር ሰው፣ አሁን ግን አሪፍ ነው። ሁሉ ሰው ለምዶታል፣ ይጠቀማል። ብዙ ቴካዊ ይወስዳል ወደ ቤቱ፣ እዚህ ደግሞ ይጠቀማል ማለት ነው። ዴሊቨሪም ወደ ቤት እናደርሳለን። ማለት ኮንሰርት እና ስቴዲየም እንሄዳለን፣ ኤግዚቢሽን ምናምን ሲለው የሆነ እቃ ሰው የሚሰበስበት ኮንሰርት ነገር ምናምን ካለ እንሄዳለን ሁሌ ማለት። ቆንጆ ስራ ነው የምንሰራው፣ ሰውም ይወደናል ስራችን ስለሚያውቀው። ዋጋችን ደግሞ ከሌላው ሲነጻጸር በጣም ቅናሽ ነው የኛ ኳሊቲ እንዳለ ሆና ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው።
ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብለዋል ፍጹም።
ከማንም ከምንም በላይ ትኩረታችን እዛ ጽዳት ላይ ነው እኛ ማለት ነው። ሁሉ ቤት ተዘጋጅቶ ነው የሚመጣው። ሚዛን ፕላስ ተደርጎ የሚመጣው እዛ ቤት ነው፣ በደንብ ተጸጥቶ ያ እስኳዴላው ሳይቀር ምንም ሁሉ ነገር እዛ ጸጥቶ ነው የሚመጣው። እኛ ጥብሰን መስጠት ብቻ ነው። ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው። ትኩረታችን ንጽህናችን ነው ማለት ነው።
ከአጋዜና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል።
እዚህ መቀሌ እንደዚህ አይነት እንትን አይቼ አላቅም። ስትሬት ኪችን ያው የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው። ያው ሌላ በርገር ሀውስ ምናምን የምትከፍለው ዋጋ በጣም ዝቅተኛ ነው እና እዚህ ስትሬት ኪችን ማለት ነው እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች ስልህ፣ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ያስባለሁ።
በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዜና ፍጹም የሚናገሩት።
እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደምና ሰው እንዲለምደውና እንደዚህ አይነት ስራ እንዲስፋፋ ፋስት ፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋ አንጻር ደግሞ ፌር ነው። ከዛ በዛ በተጨማር ደግሞ ሰው ሰዓቱ ሴቭ ያደርጋል። ወደ ስራው ቶሎ እንዲገባ የሆነ ነገር ለእንትን ለቸኮለ ሰው በጣም ምርጥ እንትን ነው እና እንዲስፋፋ እቅዳችን እንደዚህ አይነት ፋስት ፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን።
ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ነው አስበው። የብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣ ነውና ይሄን እንደዚህ ዲዛይን ራስ ሆኖ በየክፍለ ከተማው እናስፋፋዋለን።
ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እናቀናለን። የ16 ዓመቷ የተፈጥሮ አካባቢ ደህንነት ተሟጋች ግሬታ ታምበርግ ሰሞነኛ ትኩረት ስባለች። በዚህ በዩናይትድ ስቴትስ ኒውዮርክ ከተማ በተደረገው የዓለም አየር ንብረት ለውጥ ጉባኤ ላይ ተገኝታ ያሰማችው ንግግር መነጋገሪያ ሆኗል። ይህን የተመለከተውን የጄፍ ካስተርን ዘገባ ኤደን ገረሞ ታስደምጠናለች።
በትላንትናው ዕለት በተካሄደው የተባበሩት መንግስታት የከባቢ አየር ንብረት ለውጥ ጉባኤ ላይ የ16 ዓመቷ ግሬታ ተምበርግ በዓለም ላይ እየተለወጠ ያለውን የከባቢ አየር ንብረት በመዘንጋት በሌላ ቦታ ላይ አተኩራችኋል በማለት በስሜት የታጀበ ትችት በዓለም መሪዎችና ተጽዕኖ ፈጣሪዎች ላይ ሰንዝራለች። የተምበርግ ተቃውሞ በአገሯ ስዊድን በመቶ ሺዎች የሚቀጠሩ ሰዎችን አርብ ዕለት ለተቃውሞ እንዲወጡ ያነሳሳ ሲሆን በሰኞ ዕለት ደግሞ በዋሽንግተን ዲሲ ብዙዎች ለተቃውሞ ሰልፍ ወጥተዋል። ተምበርግም ኒውዮርክ ውስጥ በተካሄደው የትላንትናው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ነበረች። አስተያየቷን በተጠየቀች ጊዜም ወደ ኋላ ሳትል ለ30 ዓመታት ያክል ግልጽ የሆነ ሳይንስን ገሸሽ በማድረግ የእሷ ትውልድ ላይ ክህደት እንደፈጸሙ ለመሪዎቹ ተናግራለች። የ16 ዓመቷ ወጣትም ቀጥላም ከዚህ ልታመልጡ አትችሉም በማለት በአዳራሽ ውስጥ ለነበሩት ከ60 በላይ የዓለም ፕሬዚዳንቶችና ጠቅላይ ሚኒስትሮች አስጠንቅቃለች።
This is all wrong. I shouldn't be up here. I should be back in school on the other side of the ocean.
ይሄ ነገር ፈጽሞ ተገቢ አይደለም። እኔ እዚህ መሆን አልነበረብኝም። መሆን የነበረብኝ ከውቅያኖስ ባሻገር እዛ ባለው ትምህርት ቤቴ ነው። ግን እናንተ ተስፋን ከወጣቶች ተበቃችኋል። እንዴ በደፍሩ ነው? በባዶ ቃላቶቻችሁ የልጅነት ህልሞቼን ሰረቃችሁኝ። ቢሆንም እኔ ከድለኞቹ መካከል ነኝ። ሰዎች እየተሰቃዩ ነው፣ እየሞቱ ነው። በአጠቃላይ የተፈጥሮ ምህዳር እየፈረሰ ነው። የጅምላ ጥፋት ጅማሩ ላይ ነን። እናንተ ግን ስለ ገንዘብና ዘላለማዊ የኢኮኖሚ እድገት አፈታሪክ እያወራችሁ ነው። እንዴት በደፍሩ ነው?
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሰጡት አስተያየት የሳቸው ትውልድ አጠቃላይ ምድርን የመጠበቅ ኃላፊነቱን መወጣት ተስኖታል፣ ይህ ደግሞ መቀየር አለበት ብለዋል። ጉቴሬስ የድንጋይ ከሰል ስራዎችና ግንባታዎች እንዲቆሙም ጠይቀዋል። በዓለም አቀፍ ደረጃ ከፍተኛ የሆነ የአየር ንብረት ብክለት አለባት የምትባለው ህንድ እንደ አውሮፓውያን አቆጣጠር በ2022 175 ጊጋዋት የሚሆነውን ታዳሽ ኃይሏን በከፍተኛ ሁኔታ እንደምታሳድግ ተሰምቷል። ባልተለመደ ሁኔታ በተባበሩት መንግስታት ስብሰባ ላይ የተገኙት የጀርመኗ መራሄተ መንግስት አንጌላ መርከልም አገራቸው እንደ አውሮፓውያን አቆጣጠር በ2030 በ55 ከመቶ የካርቦን ልቀቷን እንደምትቀንስ፣ ይሄ አሃዝም እንደ አውሮፓውያን አቆጣጠር በ19 ዘጠና ከነበረው የካርቦን ልቀት ጋር ተነጻጻሪ እንደሚሆን አሳውቀዋል። መርሃቴ መንግስቱ አክለው እንደ አውሮፓውያን አቆጣጠር በ2050 ጀርመን ከካርቦን ነጻ ሀገር ትሆናለች ብለዋል። ከመመረጣቸው በፊት በምርጫ ቅስቀሳ ላይ ሳሉ ከ2015 የአየር ንብረት ለውጥ ስምምነት አገሬን አስወጣለሁ ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሰኞ ዕለት ስብሰባ ላይ እንዲካፈሉም ሆነ ንግግር እንዲያደርጉ አልተጠበቀም ነበር። ይሁንና ፕሬዚዳንቱ ወደ ቀጣዩ ከሃይማኖት ጉዳዮች ጋር ወደ ተያያዘው ስብሰባቸው ከመሄዳቸው በፊት ለጥቂት ደቂቃዎች ከዩናይትድ ስቴትስ ተወካዮች ጠረጴዛ ላይ ተቀምጠው ታይተዋል።
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቤሊያ ቤሮ ነው። ደህና ደሩ።